the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉብኝት ትሩፋት አለው።
የጉዞ ትልቁ መሪ ቃል እንደሚለው የልዩነትና የጥላቻ ግንብ ነበረ በመሀከላችን። ራሱ ዲያስፖራው እርስ በርሱ ዲያስፖራው ከመንግስት ጋር የነበሩ የጥላቻ ግንቦች መፍረስ አለባቸው ነው። የመጀመሪያው ተልእኮ ይህንን ማፍረስ መቻሉ ነው ስኬቱ።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ናቸው። ለአሜሪካ ድምፅ ከተናገሩት የተቀነጨበን የሰማችሁት ይዘናቸዋል።
ስለ ኢትዮጵያዊነት ለትውልድ የተላለፈ መረጃ እውነት ወይስ ስህተት?
ኢትዮጵያዊነትን በሚመለከት ባለፉት ጊዜያት ውስጥ ስለ ኢትዮጵያዊነት የተሳሳተ ታሪክ፣ የተሳሳተ ትንተና ስለሚደረግ ያንን የሚቋቋምና ትክክለኛውን ታሪክ የሚያስረዳ የተለያዩ ምሁራኖች ከየቦታው እያመጣን ጥናታቸውን ምርምራቸውን እንዲያቀርቡ የምናደርግበት ነው።
ዋሽንግተን ዲሲ ላይ ከተካሄደ ውይይት ተሳታፊዎች አስተያየቶች የተወሰኑትን ይዘንላችኋል።
እሁድ ነሐሴ 13 2010 ዓ ም
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተነን። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን እንደምናመሻችሁ። ለዜናው ደግሞ አዲሱ አበበ ነኝ። አሁን እየታየ ያለውን የፍትህና የዲሞክራሲ ጭላንጭል ለማደፍረስ የሚንቀሳቀሱ ኃይሎችን መንግሥት የማይታገሳቸው መሆኑን የኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ዶክተር አብይ ይህን የተናገሩት ባህር ዳር ከተማ ውስጥ በመካሄድ ላይ ባለው የብአዴን ድርጅታዊ ጉባኤ ላይ ተገኝተው ነው። የባህር ዳር ዘጋቢያችን አስቴር ምስጋናው በላከችው ሪፖርት ይህ የብአዴን ጉባኤ ድርጅቱ ወደፊት ለሚያካሄደው ለዋናው ጉባኤ እንደ መሰናዶ መሆኑን ገልጣ፣ በዚሁ ቅድመ ጉባኤ ከ2000 በላይ ከፍተኛና መካከለኛ አመራሮች መገኘታቸውን ጠቅሳለች። ዝርዝሩ ነው።
ብአዴን አንገብጋቢ የህዝብ ጥያቄዎችን ለመመለስ ያጋጠመውን የአመራር አቅም ማነስ ለመፈተሽና በአዲስ ለመተካት ቅድመ ድርጅታዊ ጉባኤውን በክልሉ ርዕሰ መዲና በባህር ዳር ከተማ እያካሄደ ይገኛል። በዚህ ጉባኤ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር አቀፍ ደረጃ የተጀመረውን ተስፋ ሰጪ የፍትህና የዲሞክራሲ ጭላንጭል ለማደፍረስ ለሚንቀሳቀሱ ኃይሎች ከእንግዲህ መንግስት የማይታገሳቸው መሆኑን አጽንኦት ሰጥተው አሳስበዋል። ጋዜጠኞች ዝግ በሆነውና በጽሁፍ በተሰጠው የጠቅላይ ሚኒስትሩ መግለጫ ላይ እንደተገለጸው ከባለፈው መጋቢት ወር ጀምሮ የይቅርታ የነጻነትና የፍትህ ለውጦች እየታዩ ይገኛሉ። ለውጡን ተከትሎ ግን በጥቂት ግለሰቦች በአመዛኙ የብሔር ማንነትን መሰረት ያደረጉ ጥቃቶች እየተበራከቱ መጥተዋል። ይህ ደግሞ የህዝቡን ሰላም፣ ነጻነትና የኑሮ ዋስትና ከስር መሰረቱ እያናጋ በመሆኑ ከእንግዲህ መንግስት እንዲህ ያሉ ተግባራትን ፈጽሞ አይታገስም ሲሉ ነው ጠቅላይ ሚኒስትሩ ያሳሰቡት። በአንድ ጀንበር የሁሉንም ፍላጎት ማሳካት አይቻልም ያሉት ዶክተር አብይ በኢትዮጵያ የዜጎችን መብትና ነጻነቶችን ለማረጋገጥ የአካል የህይወትና የኑሮ ዋስትና ለማስጠበቅ ብቸኛው መሳሪያ ህግና ህገ መንግስታዊ ስርዓቱን በሙሉ አቅም ማስከበር ነው። በመሆኑ ማንኛውም ዜጋ ህግ ሲተላለፍ ተጠያቂ የሚደረግበት ስርዓት የምርጫ ሳይሆን የህልውና ጉዳይ በመሆኑ ሁሉም ኢትዮጵያዊ ከመንግስት ጎን እንዲቆም ጠቅላይ ሚኒስትር አብይ ጥሪ አቅርበዋል። የቡድንና የግል ጥቅማቸውን ለማስጠበቅ ሰላምን ለማደፍረስ የሚያስቡ አካላትም ከድርጊታቸው እንዲቆጠቡ አሳስበዋል።
በጉባኤው ላይ የተገኙ የባህር ዳር ከተማ ነዋሪዎችም የህግ የበላይነት ሊከበር ይገባል ማለታቸውን ጠቅሳ አስቴር አንድ ሰው አነጋግራለች።
አቶ ጌታቸው ወንድም የባህር ዳር ከተማ ነዋሪና የህግ ባለሙያ ናቸው። አሁን በሀገሪቱ በተለያዩ ክልሎች እየታየ ያለውን ብሔርንና ሃይማኖትን መሰረት ያደረጉ ግጭቶችን ለመቆጣጠር መንግስት ጣልቃ በመግባት የህግ የበላይነትን ሊያስከብር ይገባል ይላሉ።
አሁን አንዳንድ ቦታ ላይ የሚታዩ ክፍተቶች አሉ። ለውጥን የማይፈልጉ አካላቶች ማለት እንችላለን በሚያደራጇቸው የሰውር ኃይሎች በትናንሽ ነገሮች ተነስተው አስከፊ የሆኑ እርምጃዎች ሲወሰዱ እናያለን። ወጣቱ የሚታዩ ችግሮችን በራሱ እርምጃ ለውሰድ ሲል ይታያል። ለጸጥታ ለህግ አካላት ከመስጠት ይልቅ እርምጃን በራሴ ወስዳለሁ ማለት ይሄ ስርዓት አልበኝነት ነው። የተጀመረውን ለውጥም ደግሞ ወደኋላ በፍጥነት የሚመልስ ሁኔታ ነው። ለውጡ የመጣው ህግ ሊከበር የህግ የበላይነት ሊረጋገጥ እንጂ ማንም ሰው ህጉ በጄ ነው ሊለው አይደለም የመጣው። ማን እንደሆነ ማን እንዳደረጃቸው የማይታወቁ ወጣቶች አሰቃቂ አስከፊ እርምጃዎች ሲወስዱ፣ የውንብድና፣ የዘረፋ፣ የነፍስ ግድያ አሰቃቂ ሁኔታዎች ሲወሰዱ ይታያል። ይሄ በፍጹም የኢትዮጵያን ህዝብና የለውጡን ኃይል የማይወክሉ ነገሮች ናቸው። እነዚህን ሁኔታዎች ህዝቡ በጥንቃቄ በንቃት በመጠበቅ በመከላከል በእጁ በተጋድሎ ያረጋገጠውን ሰላም ማስጠበቅ አለበት የሚል እምነት አለኝ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ። የጠቅላይ ሚኒስትር አብይን የዛሬና በተለይም ትናንት በወታደራዊ ጦር ምረቃ ላይ ያሰሙትን ንግግር ሰፋ ባለ ዘገባ ከሰሞኑ እንመለስበታለን። የደቡብ ሱዳን ፕሬዚዳንት ሳልቫኪር በኤርትራ ያደረጉትን ጉብኝት አጠናቀው ዛሬ ወደ አገራቸው መመለሳቸውን ከአስመራ ብርሃነ በርሄ ዘግቦልናል።
በፕሬዝደንት ሳልቫኪር የተመራው የልዑካን ቡድን ዛሬ የተለያዩ የልማት ቦታዎችን የጎበኘ ሲሆን ትላንት ደግሞ ኤርትራ በውስጣዊ አቅሟ እያደረገች ስላለችው የእርሻ የልማት ስትራቴጂያዊ መርሃ በተመለከተ በሚመለከታቸው አካላት ማብራሪያ የተሰጣቸው ሲሆን ፕሬዝደንት ኢሳያስ አፈወርቂ በበኩላቸው በኤርትራና በሱዳን መካከል ስላለው የፋይናንስ መተሳሰርና ጥቅሙን አስመልክተው በካርታ የተደገፈ ማብራሪያ አድርገውላቸዋል። ትላንት ማታ ለፕሬዝደንት ሳልቫኪር በተደረገው የራት ግብዣ ላይ ፕሬዝደንት ኢሳያስ አፈወርቂ ባሰሙት ንግግር
The people of South Sudan have asserted their liberation through precious sacrifices.
የደቡብ ሱዳን ህዝብ በትልቅ መስዋዕትነት ያመጣውን ነጻነት በልማት እንዳያሳድግና እንዳያበለጽግ በውጭ ኃይሎች መግባት፣ መደናቀፍ፣ በውስጣዊ አለመስማማትና ችግሮች ውስጥ ሊገባ ተገዷል። የኤርትራ ህዝብና መንግስት በቀጣይ በሚያደርጉት የልማት የእድገት ጥራት ስራ ላይ ከጎናቸው ይሆናል። ፕሬዝደንት ሳልቫኪር በበኩላቸው በደቡብ ሱዳን መንግስትና በተቃዋሚ ኃይል መካከል የተደረሰውን ውል አስመልክተው ባሰሙት ንግግር አምስት ምክትል ሚኒስትሮች እንዲኖሩ፣ የህዝብ ምክር ቤት አባላትም ከ320 ወደ 550 ከፍ እንዲል፣ የሚኒስቴር ካቢኔውም ወደ 35 ሚኒስትሮች እንዲሆኑ በስምምነቱ ላይ እንደሰፈረ ከተጠቀሱ በኋላ ስምምነቱም እንደ ሙከራ ስምምነት እንደተወሰደና ከተሳካ በሌሎች አገሮች ላይ እንዲተገበር ለማድረግ የተደረገ የሙከራ ስምምነት እንደሆነ ጠቅሷል። ምንም እንኳን ስምምነቱ የተሸፈነና ጥሩ ባይሆንም ለተግባራዊነቱ እንደሚሰሩ ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በመጨረሻም ዜና አረፍት። ታዋቂው የራዲዮ ጋዜጠኛ የፖለቲካ ሳይንስና የመንግስት ጉዳዮች ባለሙያው ፕሮፌሰር አዌቶ ሶሜሶ ከዚህ ዓለም በሞት ተለዩ። በራዲዮ መጽሔት ሰፋ ያለ ህይወታቸውን እንፈትሻለን። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 13 2010 ዓመተ ምህረት ምሽት ፕሮግራም ነው።
ገና እንዳልተፈቱት እንደነዚያ እስረኞች ታፍነው የቀሩ አሉ ብዙ ድምጾች፣ ማስረጃ የሚሆኑ መሪ ንግግሮች፣ በቲቪ አርካይቭ ታሪካዊ ምስሎች፣ የሪል ሸክላ ካሴት፣ የሲዲ ዘፈኖች፣ የትንቢት ቅኔዎች፣ ብሶት ገላጭ ግጥሞች፣ ውይይት መልእክቶች፣ የታፈኑ ቀልዶች፣ ብዙ ታሪኮችን ስለሚያስታውሱ እውነቱን ይንገሩን፣ ከስር ይመለሱ።
ከንጉሴ አክሊሉ ወግ በድምፅ ላይብረሪ የታፈኑ ድምፆች ሲል የተቀኘበትን ዝግጅት ይዘናል።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
የጠቅላይ ሚኒስትር አብይ አህመድ የአሜሪካ ቆይታ።
ጠቅላይ ሚኒስትር አብይ አህመድና የልዑካን ቡድናቸው ከሶስት ሳምንታት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና ከዳያስፖራ ማኅበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት የተመዘገበበት ነው ሲሉ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታውቀዋል። አምባሳደር ካሳ በአሜሪካ ድምፅ ስቱዲዮ ተገኝተው በሰጡት ቃለ ምልልስ ከዝግጅቱ በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልደ ኢትዮጵያ ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ እንደሆነ ተናግረዋል። ከአሜሪካ መንግሥት ጋር በቅርበት እየሰሩ ለመብቶች መከበር ከቆሙና ከሚሟገቱ ጋርም እየተነጋገሩ መሆናቸውን አመልክተዋል አምባሳደሩ። ጽዮን ግርማነች አነጋገረቻቸው።
እንግዳችን በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ናቸው። እንደምታስታውሱት ከሶስት ሳምንት በፊት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዩናይትድ ስቴትስን ጎብኝተዋል። ዩናይትድ ስቴትስ ባደረጉት ቆይታም በሶስት ከተሞች በዋሽንግተን ዲሲ፣ በሎስ አንጀለስ እና በሚኒሶታ ከኢትዮጵያውያን እና ትውልደ ኢትዮጵያውያን በርካታ ብዙ ማህበረሰቦች ጋር የተለያዩ ጉዳዮችን አከናውነው ተመልሰዋል። ይህንን ዝግጅት ደግሞ በዋናነት ያስተባበረው እዚህ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ነው እና በዚህ ዝግጅት ዙሪያ ማብራሪያ ልንጠይቃቸው እዚህ ጋብዘናቸዋል። አምባሳደር ካሳ ተክለ ብርሃን እንኳን ወደ አሜሪካ ድምፅ ቢሮአችን በሰላም መጡ።
እንኳን ደህና ቆያችሁ። ስለጋበዛችሁኝም አመሰግናለሁ።
በመግቢያ ላይ እንዳስተዋወቅኩት ውይይታችን የሚያተኩረው በጠቅላይ ሚኒስትሩ ጉብኝት እና ዝግጅት ዙሪያ ነው እና ኤምባሲያችሁ ብዙ በጎ ተግባራትን እንዳከናወነ በጣም ትልቅ የሆነ ዝግጅት በጣም ብዙ ሰው የተሳተፈበት እና የተለያዩ ዝግጅቶችን በማስተባበር ይህን ያህል ቁጥር ያለው ኢትዮጵያውያን በአንድ ላይ በአንድነት የተሳተፈበት ዝግጅት መሪው እንደነበራችሁ ይነገራል። ያንንም በስፋት ሚዲያ ጨምሮ በጣም ብዙ ሚዲያዎች ሲዘግቡት ቆይተዋል። ከዛ ከተመሰገነበት ነገር እንደው በተጨማሪ ግን አንዳንድ ቅሬታዎች ሲነሱ ቆይተዋል። ኤምባሲው በማስተባበር በኩል ያነሷቸው የሚነሱ በተለያዩ ማህበረሰቦች የሚነሱ ቅሬታዎች አሉ። እንደው እነዛን ቅሬታዎች አንድ ሁለት ብዬ በጥያቄ ከማንሳቴ በፊት እርስዎ እንዴት ገመገሙት የኤምባሲውን አስተዋጽኦ?
ኤምባሲው እንግዲህ ያው የማስተባበርን ስራ መስራት ነበረበት። ያው ትልቅ የሀገር መሪ ወደዚህ ሀገር በሚመጣበት ጊዜ የመንግስት ኦፊሻል ጉብኝትም ዋናው ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያንን ለማነጋገር የሚደረግ ጉዞ ስለሆነ ያው ኤምባሲው ማስተባበር ነበረበት። ነገር ግን ይሄ ስራ እዚህ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በከፍተኛ በጎ ፈቃደኝነትና ፍላጎት የተሳተፉበት ነበር። ስለዚህ ለየት የሚያደርገው ነገር ኢትዮጵያውያንና ትውልደ ኢትዮጵያውያንና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገም ነው ስኬታማ ነበር ነው ያልነው። ስኬታማ ነበር የሚለውን መለኪያዎች አሉን እና አንደኛው ምናልባትም በቁጥር ደረጃ ይህን ያክል ሰው ወጥቶ አያውቅም። አንዱ ስኬት ነው። በኮንቬንሽን ሴንተር በሎስ አንጀለስ፣ በሚኒሶታ ወደ 100,000 የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። በትንንሾቹ መድረኮች 1,500 በጠራንበት እስከ 7,000 ሰው ተሰልፎ ነበር። 200-300 በጠራንበት ብዙ ሰው ተመልሶ ነበር መጥቷል ማለት ይቻላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ የታየበት ነው። ይሄ የስኬቱ አንዱ ትልቁ መለኪያ ነበር ማለት እንችላለን። ተርናውቱ በጣም ከፍተኛ ነው። ውይይቶቹ በሚካሄዱበት ቦታ ብቻ ሳይሆን ውይይቶቹ ከሚካሄዱባቸው ከተሞች ርቀው የሚገኙ ኢትዮጵያውያን ሳይቀር ትውልደ ኢትዮጵያውያን ሳይቀር ነድተው መጥተዋል፣ ፍላይት ተጠቅመው መጥተዋል እና በዚህ ምክንያት ስኬታማ ነበር። ከካናዳም ጭምር የመጡ ሰዎች ነበሩና ትልቅ ስኬት ነበር ማለት እንችላለን። በሌላ በኩል ስኬታማ ነው የምንለው ሁሉም አይነት የህብረተሰብ ክፍል የተገኘበት መሆኑ ነው። የተቃውሞም ሊሆን ይችላል፣ ደጋፊ ሊባል ይችላል፣ ኒውትራል ሊባል ይችላል። ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያዊ የሆነ ሁሉ ምንም አይነት ዘር፣ ቀለም ወይም ሃይማኖትና ፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላው ስኬቱ የሚገለጽበት ነው። ከፍተኛ ምሁራን በብዛት ቲንክ ታንኮች የተገኙበት ነው። አክቲቪስቶች የተገኙበት ነው። የፖለቲካ ፓርቲ ሆነው የተደራጁ ከ24 በላይ ሁሉም በያሉበት መጥተው የተሳተፉበት ነው። ይሄ ስኬቱ መለኪያ ነው። ሌላው ትልቁ ስኬቱ መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት ሁለት ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት እርቁ ታውጆ መጨረሻም ከ43 የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ ሀገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢቭን በእስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር ለ27ኛ ጊዜ የሚካሄድ ማለት ጁላይ 27 የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነትና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚናና አገር በመገንባትና አገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው። በጣም ብዙ ትንንሽ መድረኮች፣ ትልልቅ መድረኮች በጣም ስኬታማ ያለምንም መደነቃቀፍና ሁሉም ኢትዮጵያዊ በከፍተኛ ፍቅርና ኃላፊነት ተሳተፈ ስለነበር ስኬቱ በጣም ትልቅ ነበር ማለት ይቻላል።
እንግዲህ በቁጥር ደረጃ እና በተሳትፎ ከዛ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክን በተመለከተ የተደረገው ነገር በስኬት ደረጃ አንስተዋል። ነገር ግን ይሄን እንግዲህ በቁጥር ደረጃ ይሄን ያህል የተሳተፈበት ሰው ከሆነና ቱም ስብጥሩም ከፍተኛ ከሆነ ከዚህ የተለየ ውጤት ሌላ ምን ተገኘ? ለምሳሌ በኢትዮጵያ በጣም ብዙ ችግሮች የሚነሳበት አገር ነው ኢትዮጵያና እነዛን ችግሮች አስወግዶ ኢትዮጵያን ወደፊት ለማስቀጠል ከመገናኘት ብዛት ካለው ሰው ቁጥርና ስብጥር ከመገናኘት ባለፈ ምን የተለየ ውጤት አመጣ?
እንግዲህ እንደምታውቂው የጉዞው ትልቁ መሪ ቃል እንደሚለው የልዩነትና የጥላቻ ግንብ ነበረ በመሐከላችን። ራሱ ዲያስፖራው እርስ በርሱ ዲያስፖራው ከመንግስት ጋር የነበሩ የጥላቻ ግንቦች መፍረስ አለባቸው ነው የመጀመሪያው ተልእኮ። ይሄንን ማፍረስ መቻሉ ነው ስኬቱ። ሁለተኛው ቀጣይ ኢትዮጵያን በመገንባትና ኢትዮጵያን ተጠቃሚ በማድረግ ዲያስፖራው ሊኖረው የሚችለውን ሚና ደግሞ ለመስራት የሚያስችል ድልድዩ ነው የተገነባው። የመገናኛ ድልድዩ ነው። ሌሎቹ እርምጃዎች ጋር ለመግባት መነጋገር መቻል ነው፣ መገናኘት መቻል ነው፣ መመካከር መቻል ነው። የጋራ ሀሳቦቻችን ምን እንደሆኑ ለይተን በዛ ላይ ሁላችንንም የድርሻችን እንድንወጣ ለማድረግ የሚያስችል ስራ መስራት ነው እና አንዱ እንደ ትልቅ ስኬት ሊታይ የሚገባው ነገር ይሄ ነው። ሁለተኛው ትልቅ ስኬት ጠቅላይ ሚኒስትሩ $1 በቀን የሚል ጥያቄ ጠይቀው ነበር። ይሄን ለመመለስ አሁን አንድ የሚያስተባብር ኮሚቴ ተደራጅቶ ስራውን እየሰራ ነው ያለው። በዚህ ምላሽ ለመስጠት ፈቃደኝነቱ በጣም በሰፊው እየታየ ነው ያለው። ይሄን እንደ ትልቅ ስኬት የሚታይ ነው። ከዛ በተረፈ በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ብዙ ሰው ውስጥ ያለውን አእምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡም አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ ሀገሪቷም ቴክኖሎጂ ያስፈልጋታል። የአሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታም ሀገር ያሉ የሚኖርባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር ያስፈልጋል እና አሁን በየሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድን ነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛ ውጤት አካል አድርገን ልናየው እንችላለን። ከዛ በአጭር ጊዜ ውስጥ ደግሞ አሁን በሚኔሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን እያዘጋጁ ያሉ አሉ። ገንዘባቸውን፣ አቅማቸውን አሰባስበው አገር ቤት ሄዶ ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለው። አሁን በፈቃደኝነት ትምህርት ቤቶች ላይ ኦር ሌላ ቦታ ላይ ሄደው ሰርብ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኤምባሲያችንንም መጥተው በበጎ ፈቃደኝነት ለማገዝና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል። ሶ ያንን ተከትለው የመጡ ውጤቶች አሉ። ያየነው ነገር ምንድን ነው? ኢትዮጵያውያን በጣም ተወዳዳሪ የሆኑ ውጤታማ የሆኑ ስኬታማ የሆኑ በየቦታው ተበታትነው የሚኖሩ አሉ እና ይሄንን ሀብታችን እንድናቅና ይህን ሀብታችን በአግባቡ ለሀገራችን ልማትና ለሀገራችን መፍትሄ አጋዥ ሊሆን ወደሚችልበት መንገድ ለማምጣት የሚያስችል በሩ ተከፈተ ነው ማለት የምንችለው። ይህንን እንግዲህ ወደፊት በደንብ አድርጎ መጠቀም እና ተጋግዞ መስራት ያስፈልገናል።
አዎ እንግዲህ ለረጅም ጊዜ በተለያየ መንገድ ሲጠቀስ ነበረ የአእምሮ ሀብት ያላቸው ኢትዮጵያውያን ከኢትዮጵያ ውጪ በተለያየ ምክንያት ተሰደው እንደሚኖሩ አንድም የሚያሰራ ስርዓትና አሰራር ባለመኖሩ ምክንያት በኢኮኖሚ በፖለቲካ በጣም ብዙ ኢትዮጵያውያን በውጪ እንደሚገኙና እነሱ ደግሞ ወደ ኢትዮጵያ እውቀታቸውንም ገንዘባቸውንም አቅማቸውንም ማፍሰስ ከቻሉ አንድ ለውጥ ሊያመጡ እንደሚችሉ ሲጠቀስ የነበረ ነገር ነው። እንግዲህ ይሄ አንድ ጅምር ታይቷል ማለት ነው። ከዛ በተጨማሪ እንግዲህ እነዚህ ኢትዮጵያውያኑ ለሀገራቸው አስተዋጽኦ የሚያደርጉበት መንገድ ጀመሩ ማለት ነው። ከዛ በተጨማሪ ግን እንግዲህ በዲያስፖራው በውጭ በሚገኙ ኢትዮጵያውያንና በኢትዮጵያ መንግስት በኩል ትልቅ የሆነ ፍጥጫ የነበረበት አንደኛው ጉዳይ የፍትህና የህግ የበላይነት መከበር፣ አገሪቱ ፍትህ የሰፈነባት ዲሞክራሲያዊት አገር እንድትሆን የሚጠይቅና የሚወተውት ተቃውሞም የሚያሰማ አካላት እንደነበረ ነው። ያንን ጥያቄ በተመለከተ የኢትዮጵያ መንግስት ከዚህ ውይይት በኋላ ያንን የሚመልስ ምን አስተዋጽኦ አድርጓል ወይም ምን እርምጃ ተራምዷል?
እንግዲህ መንግስት የወሰዳቸው እርምጃዎች አሉ። አንዱ ጥያቄ ይሄ በተለይ አዲሱ ለውጥ መምጣት ከጀመረበት ጊዜ ጀምሮ የተወሰዱ በርካታ እርምጃዎች አሉ። እስረኞች ላይ ለመልቀቅ፣ ለሰላም፣ ለእርቅ አብሮ ለመስራት የፖለቲካ ፓርቲዎች ወደ ሀገር ገብተው በነጻነት እንዲሰሩ
ጠቅላይ ሚኒስትሩ ከመምጣታቸው በፊት በነበሩት ሶስት ወራት የተደረገ ነው።
የእሱ
ከዛ በኋላ ግን
አሁን እየቀጠሉ ነው። ለምሳሌ መግባት የጀመሩ ሰዎች አሉ።
ምክንያቱም እነዚህ እንግዲህ ከሌላም ቦታም እሰማለሁኝ፣ ሌሎች ባለስልጣናትም ይሄንን አስተያየቶች ይሰጣሉ። የዴሞክራሲና የፍትህ ጥያቄ ሲነሳ እስረኞች ተለቀዋል የሚሉ ነገሮች ይመጣሉ። እስረኞች መጀመሪያ እነዛ እስረኞች የዴሞክራሲን ጥያቄ ሲያነሱ መታሰራቸውን ይገልጻሉ። እና የዴሞክራሲ ጥያቄ የህግ የበላይነት እንግዲህ ገና ጥያቄው ጥሬ የሆነ ያልተመለሰ ጥያቄ ነው ይላሉ የመብት ተሟጋቾች። እና እሱን ማለት ነው
ይሄ ላይ ነው አንዱ አሁን በደንብ መግባባት የሚጠይቀው። ፈለግ አንድ ነገር ነው፣ የምትፈልገውን ነገር የሚያደርግልህ ተቋማዊ ብቃት መገንባት ደግሞ ሌላ ጉዳይ ነው። ስለዚህ ኦቨርናይት ሁሉ ጥያቄዎች በአንዴ ሊመለሱ አይችሉም። መንገዱ ተይዟል ወይ ነው። መንገዱ ተይዞ መንገዱን ሊያጠናክር የሚችል ደግሞ አስተዋጽኦ ምን እናደርጋለን ነው የሚያስፈልግም ይመስለኝ። አሁን መንግስት ብዙውን ነገር ለመፍታት ያለውን ፍላጎትና ኮሚትመንት በተለያየ መንገድ እያሳየ ነው ያለው። ከዚህ በኋላ እነዚህን ጥያቄዎች በሙሉ ለመፍታት አንደኛ በእያንዳንዱ ሰው አእምሮ ውስጥ ያለውን ያልተስተካከለ አመለካከት መፍታት ራሱ አንድ ስራ ነው። ይህ መንግስት ውስጥ ባለውም ሊሆን ይችላል፣ ከመንግስት ውጭ ባለውም ሊሆን ይችላል። ሁለተኛ ደግሞ እንደዚህ አይነት ተቋማትን መገንባትና ማነጽ በጣም ያስፈልጋል። ሰብአዊ መብት ጥበቃ ማድረግ የሚችሉ የዴሞክራሲ ስርዓት ስር እየሰደደ እየተጠናከረ እንዲሄድ ለማድረግ ነው በጥረትና በትግል የምናሟላው ተደርጎ መወሰድ አለበት። አሁን እዚህ ጋር ተሟጋቾችም ሆነ ሌሎች አካላት የሚያነሱትን ጥያቄ ለመፍታት መንገዱ በትክክለኛው አቅጣጫ ከተያዘ የሚጎለውን ነገር ደግሞ አብሮ እየሰሩና እየገነቡ እያስተካከሉ የሚመጣ መሆኑን ግንዛቤ ውስጥ ያስገባ ስራ ካልተሰራ አንዳንዴ ፍላጎታችን ሪያሊቲውን የሚያንጸባርቅ ካልሆነ ችግር ሊገጥም ይችላል። ስለዚህ በዚህ አይንና በዚህ መንገድ ነገሮችን ማየት በጣም ጠቃሚ ነው እያስባለሁ።
ስለዚህ ምንድን ነው የመንግስት እርምጃ?
መንግስት አሁን ይኸው ተቋማትን ለማሻሻል፣ ህብረተሰቡን ለማሳተፍ፣ ነጻ ሀሳቦች በነጻነት እንዲንቀሳቀሱ ለማድረግ ጥረት እያደረገ ነው። ያንን በአግባቡ የመጠቀምና ያንን በአግባቡ ተጠቅሞ ደግሞ ስራ ላይ የመዋል ላይ የሚታዩ ዝንፈቶች አሉ፣ ዝንባሌዎች አሉ። ይሄ እንግዲህ ዴሞክራሲን መንግስት ብቻው ሊሰራው አይችልም፣ ህብረተሰቡም ጭምር በተፎካካሪነት ያሉም በቲንክ ታንክ ደረጃም በሚዲያ ደረጃም ያሉ ይሄ ነገር በአስተሳሰብ ነው መጀመሪያ ሁሉን ነገር የምትቀይረው። አስተሳሰብ ደግሞ ብቻ ሳይሆን ተቋማትም አብሮ መገንባት አለባቸው። ስለዚህ ልምድ ያላቸው ይሄን እንዲያግዙ በሩ ተከፍቷል። መንግስትም እነዚህን እርምጃዎች እየወሰደ ነው ያለው፣ በርካታ የሪፎርም ስራዎች እየሰራ ነው ያለው። ያንን ሊያጠናክርና ሊሰራ የሚችል ነገር በማድረግ ነው መስራት የሚቻለው እንጂ አሁን ለምሳሌ መግባት ያለባቸው እንዲገቡ ተደርጓል፣ ታውጇል፣ እየገቡ ነው ያሉ። ይሄ ቀድሞ የተሰራ ብቻ ሳይሆን አሁንም ጭምር ማለት ነው። በሌላ በኩል ህብረተሰቡ በነጻነት ሀሳቡን በነጻ እንዲገልጽ ለማድረግ እርምጃዎች የተወሰዱ ነው ያሉት። ማንም አይነት አመለካከት ያለው ሀይል ኢቨን ኤርትራን ድረስ ሌላም ቦታ ላይ ሄዶ ከተቃዋሚዎቹ ጋር ተነጋግሮ ነገሮችን ለመፍታት ጥረት እየተደረገ ነው ያለው። ይሄ የመንግስትን ኮሚትመንትና ጥረት የሚያሳይ ነው። ሌላው ወገን ደግሞ ይሄንን ተረድቶ የራሱንም ችግር አስተካክሎ ሀገሪቱ የምትፈልገውንም ነገር ለማድረግ ደግሞ ሁሉም የበኩሉን አስተዋጽኦ ማድረግ ይጠበቅበታል።
ቅድም በመግቢያ ላይ ያሉትን ቅሬታዎች በኋላ በዝርዝር እንመጣባቸዋለን። እስቲ ግን በእርሶ በኩል ያለውን ስኬቶቹን ተናግረው እንግዲህ ቅሬታዎቹ ላይ አልመጡም፣ እርሶ ጋር ቅሬታዎቹ አልደረሱም ማለት ነው። አንደኛው ቅሬታ በጣም ተዘጋጅተን የነበርን የማህበረሰብ አባላት እነዚህን አሁን ያነሳኋቸውን ጥያቄዎች ጭምር ጠቅላይ ሚኒስትሩን ፊት ለፊት አግኝተን ለመጠየቅ ዝግጅት አድርገን ነገር ግን ኤምባሲው ጣልቃ በመግባቱና በጣም የተቀናጀ ዝግጅት ባለመኖሩ ያ ሳይሆን ቀርቷል ያሉ ቅሬታ አቅርበዋል። ከሆነስ ለምንድን ነው ያ የሆነው? ለምን ጠቅላይ ሚኒስትሩ ፊት ለፊት ከምሁራን ጋር በደንብ አግባብ የሆነ ጥያቄና መልስ አልነበራቸውም?
መጀመሪያ በተፈጠሩ ችግሮችና በተፈጠሩ ጉለቶች ይቅርታ እንጠይቃለን። ይቅርታ የምንጠይቅበት ምክንያት አውቀን ስላጠፋን አይደለም። እንዲህ አይነት ዝግጅት ለእኛ የመጀመሪያ ጊዜ ነው፣ ለኤምባሲው የመጀመሪያ ጊዜ ነው። በአስር ሺዎች የሚቆጠር ሰው እና በተከታታይ ደግሞ በአንድ ቀን 11 መድረኮች 11 ኤቨንቶች ነበሩ። እነዛን በሙሉ ፕራይም ሚኒስትሩን ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ ሌላ ቦታ እየወሰዱ ለማድረግ ምን ያህል ውስብስብና ከባድ ሊሆን እንደሚችል በእኛ ቦታ ሆኖ ነገሩ ቢታይ ደስ ይለኛል። በዛ ምክንያት የተንጠባጠቁ ነገሮች አሉ። በዛ መንጠባጠብ ደግሞ በፕሮግራም ውስጥ ሊገቡ ይገባቸው የነበሩ ኢቭን ከሌላ ስቴት ሁሉ መጥተው ተጠርተው ችግር የገጠማቸው ወገኖች አሉን። ለዛ ነው ይቅርታ የምንጠይቀው። ነገር ግን ምንድን ነው የሆነው ብለን ብናይ ኦቨር ነበር፣ ፍላጎቱ ኦቨር ነበር። በጣም በጣም ኦቨር ነበር። ከትንሹ መድረክ ጀምሮ እስከ ትልቁ መድረክ ድረስ
የበዛ ፍላጎት ነበር።
በጣም የበዛ በጎ ነው። እንዲህ አይነት ነገር መታየቱ በታሪካችን የመጀመሪያ ነው። ሁሉም ለመሳተፍ፣ ሁሉም ለመናገር፣ ሁሉም ለመታየት፣ ሁሉም ፎቶግራፍም ለመነሳት ጭምር የነበረው ፍላጎት በጣም በጣም ኤክስትሪምሊ የሚያስደስት ነበረ። ግን በዚህ ልክ ሁሉም ደግሞ ተባብሮና ተደጋግፎ ለመተጋገዝ የነበሩ መገፋፋቶች ነበሩ። ሰልፍ ይበዛ ነበር፣ ለማስተናገድ አስቸጋሪ ነበር፣ ከኛ አቅም በላይም ነበር ከሚያስተባብሩ። ባይዘወ እኛ ብቻ የኤምባሲው ስታፍ ብቻውን ሊሰራው አይችልም ነበር። ብዙ ኢትዮጵያውያን እዚህ የሚኖሩ ከዲሲ ግብረ ኃይል ጀምሮ ሌሎቹም ጭምር በስፋት ኦርጋናይዝዱ ነው የደከሙበት ነው ሌት ተቀን። እና ያ በመሆኑ ነው የተሻለ ስኬት መጣ እንለው እንጂ በሂደቱ ውስጥ ብዙ ችግሮች ገጥመዋል። በወቅቱም ይቅርታ ጠይቀንበታል። በሌላ በኩል ደግሞ አሁንም ደግሜ ይቅርታ የምጠይቅበት ነው። ችግሩ ግን የሆነው ከዚህ ነው፣ አዲስ ነው። እኛ ለኢቨንት ኦርጋናይዘር አልሰጠነው። ይሄ የራሳችን የቤታችን ነው፣ እኛውን ስራው ነው ያለው። እንዲህ አይነት ነገር ለማዘጋጀት ኮንቬንሽን ሴንተሩ ለማግኘት አንዱ ተሟላ ሲባል አንዱ ጎደለ ሲባል አንዱ እያንዳንዱን ነገር እየተማረ ነው የሰራ ነው። እንዲህ አይነት ኮሚኒቲ ቀረ ሲባል ያንን ለማካተት ስንሄድ ወቀሳውም በጣም ብዙ ነበር። ለአውቀን ያደረግነው የሚመስላቸው በጣም ብዙ ወገኖች ነበሩ። ግን ስላላወቅ ነው አዲስ ስለሆነ አዲስ ስራ ስለሆነ በዚህ ልክ ብዙ አፔን ዳውንስ ነበሩት። ግን ታንክስ ቱ ኢትዮጵያውያንና ቱሎ ኢትዮጵያውያን ስላገዙን በየጊዜው አንደርስታንድ ስላደረጉን ሚዲያውም ደግሞ የነበረውን ሁኔታ በየጊዜው እያስተላለፈ ስለሄደ በሂደት ትረስቱ እየተፈጠረ በመምጣቱ ነው እንጂ ችግሮች ነበሩ።
ስሞች ለምሳሌ ይሄኛው ከሌ አይገኝ። ምክንያቱም እንግዲህ የጠቅላይ ሚኒስትሩም ሀሳብ እናንተም አብራችሁ የምታዘጋጁት የነበረው ሀሳብ የጥላቻን ግንብ እናፍርስ የሚል ነበር እና ከሌ አይገኝ ከዚህ በፊት በነበሩት
ማንንም አልከለከልንም። እኛ ማንንም አልከለከልንም ብቻ ሳይሆን ሁሉም እንዲመጣ ነው እኛ ጥረት ያደረግነው። በእርግጠኝነት ነው የምነግርሽ። ከሌ ብትይኝ እንደ መረጃ ከሆነ እኔ ልነግርሽ እችላለሁ። ግን ማንንም አልከለከልንም። ማንንም አልከለከልንም ብቻ ሳይሆን እንዲያውም በዚህ ጉዳይ ላይ ሊመጡ የሚገባቸውን ሰዎች ኤክስትራ ማይል ሄደን ለምንላቸው
አንዳንድ ዝግጅቶች ላይ ለምሳሌ ቁጥር ወይም ይሄን ያህል ቁጥር እንደዚህ የሆነ ሎስ አንጀለስ ላይ ለምሳሌ ሌሎች ኢትዮጵያውያን እንዲቀሩ ተደርገው ከዚህ በፊት ሲሳተፉ የነበሩ በኤምባሲው ላይ ብቻ እንዲገኙ ተደርገዋል የሚሉ አንዳንድ ቅሬታዎች ናቸው እዚህም እዛም ያሉት እና ለዛ ነው በጠቅላላ ያቀረቡ።
ለምን መሰለች አንድ እኔ የማውቀው ቅሬታ በኋላም በይፋ የወጣው የአርቲስት ታማኝ ጉዳይ ነው። እኔ የማውቀው አማኝ ቅሬታ ሊያነሳ ይገባዋል ብዬ እኔ አላምንም። ቢኮዝ በግልም በሚያውቃቸው ሰዎችም በራሴም በደብዳቤም ታማኝ ከመጀመሪያ ጀምሮ አብረው እንዲሳተፍ እኔ ጥረት አድርጌያለሁ። ይሄ ይታወቃል። ልዩነት የነበረን መድረኩን ማን ይምራ የሚለው ጥያቄ ነው። አገር ቤት ተወስኖ ስለነበረ መድረክ የሚመራ ሰው ያ ብቻ ነው ዲፈረንሱ። ሌላ ምንም ልዩነት አልነበረም። ከዛ በተረፈ የሚናገርበት ቦታም እንዲኖር ደግሞ አሬንጅ አድርገናል እኛ 1500 ኮንቬንሽን ሴንተሩ ላይ በውይይቱ ላይ። ከዛ በተረፈ ሌላ ብዙ ቅሬታ አልነበረም። ስሞታ ሰምቻለሁኝ፣ ግን ሪያሊቲ እሱ አልነበረም። ያላወቅናቸው ጉለቶች ግን ሊኖሩ ይችላሉ። ያላወቅናቸው ጉለቶች ለምሳሌ ዘግይተው የተሳተፉ አሁን ችግሩ ምን መሰለሽ፣ አንድ ነገር ኤምባሲው ለረጅም ጊዜ ከብዙ ኢትዮጵያውያን ኮሚኒቲ ጋር ማኔት እንዳለ በምን ሁኔታ እንዳለ ግንኙነቱ ኮሚኒቲውም አይመጣም ኤምባሲውም አይሄድም እና ቴንስ የነበረ ሁኔታ ስለነበረ ክፍተቱ አለ። አለማወቅ ደግሞ ብዙ ችግሮች አመጥቷል። አሁን በሩን ስንከፍት ቀድሞ የመጣውን እየያዝን እየሰራን ነው። ይሄ እንዲያውም ለረጅም ጊዜ አብረው ሲሰሩ የነበሩ ሰዎች ብዙ አክቲቭሊ እንዲሳተፉ ለብቻ የሰጠነው እድል የለም። አብዛኛው ሰው በብዛት እንዲመጣ ነው ያደረግነው። ምናልባትም በብዙ ዝግጅት ውስጥ አዳዲስ ፊትና አዳዲስ ሰዎች ሞር የበለጠ አክቲቭ እንዲሆኑ ለማድረግ ጥረት ያደረግንበት ሁኔታ ነው የተፈጠረው። ለዛ ነው በሂደት ሞር የበለጠ እኛ አሁን ለምሳሌ 120 ሰው ነበረ ምክር ቤት ስብሰባ ኮሚቴ ማለት ነው። 120 ሰው እንደ ምክር ቤት ይዘን መሰብሰብ በራሱ ትልቅ ነው። ራሱን ችሎ እሱን ኃይል አንድ ለማድረግ ረጅም ጊዜ ነው የወሰደብን። ግን ማድረግ ነበረብን። አለዛ ስራውን መስራት ያስቸግረን ስለነበረ ማለት ነው። በአገባብ ላይ ፊትና ኋላ የሆነ ሰልፉ ላይ ሲሄድ ሰው የተጠራና ያልተጠራ፣ ቀድሞ የመጣና ያልመጣ እየተባለ በብዙ ቦታ ላይ ችግር። እዚህ ኮንቬንሽን ሴንተር 1500 ልናዘጋጅ 7000-8000 ሰው ነው የተመዘገበው። ኋላ ሰልፉ ላይ የተጠራም ያልተጠራም ወደ 7000 ሰው ነው የተሰለፉ። ይሄ ማኔጅ ለማድረግ በጣም አስቸጋሪ ነበር። በዚህ ምክንያት ነው ቅድም ያልኩሽም ጉዳት የመጣው እንጂ ኮንሽስሊ ከሌ ግባ የከሌ አትግባ ምናምን የሚባል ነገር እንዳሰራርም አልተከተልንም። ፈርስት ካም ፈርስት ሰርቭ እያደረግን እንስራ። ይሄ ሁሉም ኢትዮጵያዊ ኢኳሊ የሚስተናገድበት ነው፣ ቤቱም ነው ጉዳዩም ነው። እና እዚህ ላይ ዲስክሪሚኔት የምናደርግበት ወይም ልዩነት የምንፈጥርበት ነገር መኖር የለበትም የሚል አቅጣጫን የተከተልነው በሂደቱም እኔ እርግጠኛ ነኝ ብዙ ሰው ደስተኛ ነው። ግን አንድ ችግር የነበረው ነው፣ ሁሉ ለራሱ ይፈልጋል። እኛ ጋር እኛ ደግሞ ሁሉን ማስተናገድ እንፈልጋለን። ሁሉ ለራሱ ይፈልጋል፣ እኛ ሁሉን ለማስተናገድ እንፈልጋለን። በዚህ መካከል ያለ አለመግባባት የፈጠረው ችግር ካልሆነ በስተቀር እኛ የለየ ነው ሰው የለም። በአስተሳሰብም ወደኋላ እንድናስብ አንፈልግም። ከኔ ጀምሮ ያለው ወደኋላ ማሰብ ብዙ ጥቅም የለውም። ምክንያቱም ግንቡን አፍርሰን ወደፊት እንሄዳለን ካል ያለፈውን ቻፕተር ዘግተን አሁን ኢትዮጵያ የሚያስፈልጋት ይቅርታ ነው፣ ፍቅር ነው፣ አንድነት ነው። ማግለል የሚባል ከየትኛውም አቅጣጫ አንዱን አግልለህ አንዱን አቅርበህ የሚባል ነገር መኖር የለበትም። ስለዚህ ለሁላችንም የሚሆን ጠንካራ ሀገር የምንሰራ ከሆነ በዚህ መንገድ ስንመራ ነው። የፖለቲካ ልዩነቶች እና ዲፈረንሶች ደግሞ ህይወት ናቸው። እንደ ጥፋት ማየት የለብንም። እኔ እና አንቺ በሆነ ጉዳይ ብንለያይ እንከራከራለን፣ እንለያያለን፣ በሚያስማማ እንስማማለን። ከዛ በኋላ እኔና ጓደኝነታችንና ኢትዮጵያዊነታችንና ቅርበታችን ለምን ይፈርሳል?
ስለዚህ ኤምባሲው እንደዚህ አይነት ዝግጅት አዘጋጅቶ ስለማያውቅ የተፈጠሩ ክፍተቶች አሉ ነው። ግን ወደፊት እንደዚህ አይነት ዝግጅቶች ቢዘጋጁ ምናልባት ኤምባሲው እነዚህን ክፍተቶች መልሶ አይፈጥራቸውም በሚል ይሄንን ነገር እንለፈውና
እኛ ትምህርት ወስደንበታል። ሁለተኛ የባጀትም ፈተና ስላለው ነው እንጂ እንዲህ አይነትን ኩባንያዎችና ልምድ ያላቸው ተቋማት እንዲሰሩት ማድረግ ይኖርብናል። ትልቁ ችግር ምንድን ነው? ሰው ገንዘብ እንዳይከፍል እናደርግ። አሁን ከፍሎ ይግባ የከፈለ ይግባ ያልከፈለ ይቅር ምናምን ተብሎ አስቀድሞ አሳውቀን እንስራው ተብሎ ነበር። ኖ በክፍያ ካደረግን ኤክስክሉድ የምናደርገውና ምንወስደው ስለሚኖር ይሄን አቮይድ እናድርግ። ነጻ ይሁን፣ በነጻ መንገድ ይቅረብ እና ቀድሞ የመጣ ሰው እንዲስተናገድ እናድርገው የሚል መርህ ተከተል። ከዛ በተረፈ ደግሞ በታውን ሆል ሚቲንጉ ላይ ወጣቶች፣ ሴቶች፣ ሁሉም ሼር እንስጥ። ግን ሰሌክት የሚያደርጉት ተቋማቶች የሃይማኖት ተቋማት፣ የወጣቶች፣ የመዛም እያንዳንዱ አደረጃጀት ነበረው። ለእነሱ እንስጣቸው፣ ሚዲያውም ለሚዲያው ይስጥ። እንደዚህ አድርገን እንስራው። እኛ ፐርሰናሊ እከሌ ግባ እከሌ ይውጣ የሚል ንክኪ እኛ እንዳናደርገው እናደርገው ነው። ለወደፊቱ የወሰድነው ትምህርት አለ፣ እየቀመር ነው ያለ ነው ልምድ። ምናልባትም ከኛ የተሻለ ልምድ ያላቸው ደግሞ ተቋማት በዚህ ላይ እንዲሰሩ የፋይናንስ በነገራችን ላይ በሚሊዮን የሚቆጠር ገንዘብ አድኗል ሂደቱ። በዚህ ጉዳይ ላይ ደግሞ በጣም ትልቅ መስዋዕትነት የከፈሉ ኢትዮጵያውያን አሉ። በዚህ አጋጣሚ ማመስገን ማክበር እንፈልገው ሁሉንም ስድብ፣ ሁሉንም ጫና፣ ሁሉንም ኮሜንት ችለው ከጫፍ ጫፍ የነበረውን ነገር ሌት ተቀን በገንዘባቸው፣ በጉልበታቸው፣ በእውቀታቸው አንድ ቀን ሳያቋርጠው ስራውን ያሳኩ ኢትዮጵያውያን አሉ። ለእነሱ ያለኝ ክብርና ምስጋና በጣም ከፍተኛ ነው። አንዳንዶቹ ትንሽ ሳይሰሩ ኮምፕሌን ደግሞ የሚያበዙ ነበሩ። ይሄ ወደፊት ሁላችንም ጋር እያረምነው እያስተካከልነው እንሄዳለን ብዬ ተስፋ አደርጋለሁ። ያም እንማርበታለን።
እንግዲህ ያው በሱ በዚህ እንማርበታለን በሚል ይሄንን እንለፈው እና አሁን ከሰጡት ከተናገሩት ነገር አንዱ በኤምባሲው መረጃ አልነበረውም። በኤምባሲው እና በማህበረሰቡ መካከል ትልቅ ግርግዳ ነበር ወይም ደግሞ ትልቅ የሆነ ውጥረት ነበር እና በዛ ምክንያት አልነበረውም ብለዋል። እና የኤምባሲዎች በየአገሩ መኖር አንደኛው አስፈላጊነት የመጀመሪያው በውጭ ለሚኖሩ ማህበረሰብ እና እንደዚህ አይነት ግንኙነቶችን ውጭ የሚኖሩ ማህበረሰብን ከኢትዮጵያን ማህበረሰብ ጋር ማገናኘት እንደዚሁም ደግሞ ውጭ ያለ የኢኮኖሚ የእውቀት ሽግግር እንደዚህ አይነት ነገሮችን መስራት ነው። ከዚህ በፊት በነበረው የኤምባሲዎች የኢትዮጵያ ኤምባሲዎች ግን ይሄ የለም። የአሜሪካን ዩናይትድ ስቴትስ የሚገኘውን ኢትዮጵያ ኤምባሲም ጨምሮ ሌሎችም ኤምባሲዎች በዚህ ይተቻሉ እና ይህንንስ በተመለከተ የኤምባሲውንና የማህበረሰቡን ግንኙነት በማጠናከር ሂደት ምን ልምድ ቀሰማችሁ ወይም ምን አዲስ የቀየሳችሁት ነገር አለ?
ያው እንዳልሽው በቂ አልነበረም። የሚሳተፉ አልነበሩም። ሀገር ቤት ገብተው ሰክሰስፉል ስራ የሰሩ ውጤታማ የሆኑ ኢትዮጵያውያን የሉም ማለት አይቻልም። የተወሰኑ ጥሩ ስራ የሰሩ ከሁሉም አካባቢ ያሉ ግን ካለን ሀብትና ሪሶርስ አኳር ሲታያ ግን ከፍተኛ የሆነ ውጥረትና ክፍተት የነበረበት ነው። ይሄ አሁን መሰበር አለበት፣ መስተካከል አለበት። እኛም ወደ
ጤናማ የሆኑ ማለት ሌሎች ጤና
ማለት ግንኙነቱ
ጤናማ የሆነ
ግንኙነቱ ጥሩ የሰመረ አልነበረም እና ይሄን የሰመረ ማድረግ ያስፈልጋል። አሁን የሰመረ እንዲሆን እኛም ክፍት እናደርጋለን። የተለያዩ ኤቨንቶችም እንዲዘጋጁ እናደርጋለን። ኮሚኒቲ ወዳለበትም እንሄዳለን። ኮሚኒቲውም ኤምባሲው ኢትዮጵያ ነው ብሎ ነው ማሰብ ያለበት። የኢትዮጵያ ምድር ማለት ነው። ኤምባሲ ማለት የኢትዮጵያ ምድር ማለት ነው። ስለዚህ አሁን ይሄ የተፈጠረው መልካም ግንኙነት ይሄንን ያስተካክለዋል ብለን እናምናለን። ይሄን ለመስራት እኛ አደረጃጀታችንና አሰራራችን እያስተካከልን ያለ ነው። እኛ ብቻ ሳይሆን ይህን ስራ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎችን ተጠቅመን ነው የምንሰራው የሚል እምነትም ይዘናል። ስለዚህ ሚዲያው፣ ባለሙያዎቹ፣ ባለሀብቶቹ፣ በተለያየ መንገድ ከፍተኛ ልምድ ያላቸው ኢትዮጵያውያን ከትንሹ የአንድ ዶላር ጀምሮ እስከ ከፍተኛው ድረስ አስተዋጽኦ ማበርከት የሚችሉ ኢትዮጵያውያን ከእኛ ጋር በጣም የሰመረና ቅርበት ያለው ግንኙነት በማድረግ ስራውን ማሳካት ይኖርብናል የሚል እቅድ እየሰራን ያለ ነው። ከዚህ ያገኘነውን ትልቅ ልምድም ወደዛ ለማምጣት እያስተካከልን ያለ ነው። አልጨረስነውም፣ ግን የጋራ ምክር ቤትም እናደራጃለን ነው የምንለው። ከዲያስፖራው ጋር የጋራ የምክክር ምክር ቤት ሁሉንም የሚወክሉ አሁን የሃይማኖት ተቋማት አሉ፣ ፕሮፌሽናል አሶሲሽንስ አሉ፣ በሚዲያም አለ፣ ብቻ በአት ሶሳይቲ አለ። እነዚህ ሁሉ ሪፕሬዘንትድ የሚሆኑበት የምንመካከርበት ይኖራል። ስፔሻሊ ደግሞ ወጣቶች፣ ሴቶች፣ ባለሙያዎችን ደግሞ በልዩ ሁኔታ ማስተናገድ የሚችል ስራ እንሰራለን ነው የምንለው። ኤምባሲያችን ሬጉላርሊ ህዝቡ የሚነጋገርባቸው የተለያዩ ኤቨንቶች እንዲኖሩ እናደርጋለን። ይህን ደግሞ በይፋ በሚዲያ ሁሉም በሚያውቀው መንገድ እየሰራን እንቀጥላለን እና የቦታ ጥበት ካልገጠመን በስተቀር ከዚህ በኋላ ይሄ የነበረው ነገር እንደገና ወደኋላ እንዲመለስ ማድረግ የለብንም። ይህን ልዩነት ቢኖረን እንከራከራለን፣ እንወያያለን እንጂ በሀገራችን ጉዳይ ላይ ማንም የማያገባው ማንም ብቸኛ ባለቤት እንዲኖር አንፈልግም የሚለውን መርህ ይዘን ለማስተካከልና የተሻለ ነገር ለማምጣት ጥረት እያደረግን ያለ ነው።
ከዚህ ከውጥረቱ ጋር ተያይዞ በውጭ የሚገኙ ኢትዮጵያውያን የኢትዮጵያ መንግስት በመተቸትና በአሜሪካም ደግሞ የአሜሪካ የምክር ቤት አባላት ጭምር የተሳተፉበት የመብት ጥያቄዎች ይነሱ ነበረ። በዛም ምክንያት የቀድሞ ባለስልጣናትን ጭምር የኢትዮጵያ መንግስት የመብት ማሻሻያዎችን እንዲያደርግ የኮንግረስ አባላትም ጭምር ውትወታዎች ሲደረጉ ቆይተዋል እና አሁን ከዚህ ጠቅላይ ሚኒስትሩ ካደረጉት ጉብኝት በኋላ ጠቅላይ ሚኒስትሩ ወደ ስልጣን ከመጡና አዲስ የለውጥ ሂደት ከተጀመረ በኋላ የተሻሻለ አዲስ ግንኙነት አላችሁ ከአሜሪካ መንግስት ጋር?
የአሜሪካ መንግስት በጣም ጥሩ ፍላጎትና ዝግጅት ነው ያለው። ከዚህ በፊት በተለያየ መንገድ ጥያቄ ከሚያነሱ የኮንግረስ አባላትም ጋር ግንኙነቱ የተሻለ እንዲሆን ለማድረግ የሰራን ነው። በዚህ ጉዳይ አክቲቪስት ሆነው ሲሰሩ የነበሩ ኢትዮጵያውያን ጋርም እየተነጋገርን ያለ ነው። በነገራችን ላይ ጉዳያችን ራሳችን የመፍታት ባህላችን ተጠናክሮ መቀጠል አለበት አዜ ኢትዮጵያውያን ብለን እኛ እናምናለን። ልዩነት ሊኖር ይችላል፣ ችግር ሊኖር ይችላል፣ ግን ጉዳያችን ሌላ ሶስተኛ ወገን እንዲፈታልን ከመፈለግ ይልቅ እኛ ኢትዮጵያውያን ካፔብል ነን፣ አለን፣ ብዙ የተማረ እውቀት ያለው ልምድ ያለው ሰው አለን። የሌለው ፕላትፎርሙ ነው፣ ተገናኝተን መነጋገር አለመቻላችን ነው። ያን ብናደርግ ለሌላ ሰው ሳይሆን መክሮን ሊሰራ የሚገባው እኛ ራሳችን የራሳችን ችግር ፈተን ሌላውን ለመምከር የሚያስችልም እድሉና አቅሙ አለን። ሶ ብለን ይሄን ለማስተካከል እየተሰራ ነው ያለው። በዛ ሂደት እንግዲህ ያው ታሪክ ስለሆነ በዛ መንገድ መሄዱ ተገቢ ነው አይደለም የሚለው ሊያከራክር ይችላል። ከኢትዮጵያዊ የነጻነት አስተሳሰብ አኳያ
እሱ ካነሳ ነው ወደ ክርክር ለመሄድ ይችላል። ወደ ግንኙነት ከአሜሪካ
መንግስት ጋር በቅርበት እየሰራን ነው። በቅርበትም ፕላን አድርገን ልንቀጥል እንደምንችል ከአፍሪካ ጉዳይ አሲስታንት ሴክሬታሪ ኦፍ ስቴት ጋርም ውይይት አድርገናል። ለዚህ ወደፊት ፕሮግራም አድርገን በቅርበት እንሰራለን ማለት ነው።
እንግዲህ እናጠቃለው ካለን ሰዓት አንጻርና ከዚህ በኋላ ሌላ ዝግጅቶች ወይም ጠቅላይ ሚኒስትሩ በድጋሚ መጥተው የሚሳተፉበት የነበረው ሂደት በተባለው መንገድ ቀጥሏል ወይ የሚባልበት ሌላ ዝግጅት አላችሁ ወይ?
እንግዲህ ፕላኖች እያዘጋጀን ነው። እንግዲህ እንደምታውቂው ኢትዮጵያ 100 ሚሊዮን ሕዝብ አለ። ኢትዮጵያ ደግሞ በቀጠና ያላት ትልቅ ኃላፊነት አለ። የሀገር መሪዎች የሚኖራቸው ትልቅ ትኩረት አለ። መደበኛውን ስራ እኛ በተለያየ መንገድ ማስቀጠል ይኖርብናል። ግን በልዩ ሁኔታዎች ደግሞ ፕሮግራሞች እንዲኖሩና የዚህ የተፈጠረውን ስሜት ቀጣይነቱን የሚያረጋግጡ ፕሮግራሞች እንዲኖሩ በአመታዊ እቅዳችን ውስጥ እያወጣን ነው። ነገሩ ሲደርስ ጊዜው ሲደርስ ለሁሉም እናሳውቃለን።
እሺ፣ አምባሳደር ካሳ ተክለ ብርሃን በዩናይትድ ስቴትስ የኢትዮጵያ አምባሳደር እዚህ መተው ቃለ ምልልስ ስለሰጡን በጣም እናመሰግናለን። እኛም ደግሞ በቀጣይ የት ደረሳችሁ ብለን በራችሁን ማንኳኳታችን አይቀርም። ያኔ እንደምትከፍቱልን ተስፋ እናደርጋለን።
ተከፍቷል በሩ፣ ከዚህ በኋላ እንዳትቀሩ ነው እንለው። እኔም አመሰግናለሁ እድል ስለተሰጠኝ።
ጽዮን፣ አንቺንም አመሰግናለሁኝ ለዝግጅቱ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
እኔም ሶሎሞን አባተንን። ወደ ተከታዩ ዝግጅት እናሸጋግራችሁ።
ኢትዮጵያዊነትና ለትውልድ የተላለፈ መረጃ።
ስለ ኢትዮጵያዊነት ለትውልድ ተላልፏል ያሉትን የተሳሳተ ታሪክና ትንተና የሚቋቋምና ትክክለኛውን ታሪክ የሚያስረዳ ውይይት እያደረጉ ጥናታዊ ጽሑፎችን እንደሚያሳትሙ በኢትዮጵያዊነት ላይ የሚያተኩሩ ምሁራን ስብስብ የሆነው ኢትዮጵያዊነት የዜጎች መብት ማስከበሪያ አስተባባሪ ገልጸዋል። ይህ ስብስብ ባለፈው ቅዳሜና እሁድ የዛሬ ሳምንት ማለት ነው ዋሽንግተን ዲሲ ውስጥ ውይይት አካሂዷል። ጽዮን ግርማ ተከታትለዋለች።
ኢትዮጵያዊነት የዜጎች መብት ማስከበሪያ ስብስብ አስተባባሪ ዶክተር እርቁ ይመር ያለፈው ቅዳሜና እሁድ በዋሽንግተን ዲሲ ካቶሊክ ዩኒቨርሲቲ ስለተዘጋጀው ውይይት ሲናገሩ ምሁራን ትክክለኛውን የኢትዮጵያ ታሪክ በሚገባ ለትውልድ ሊያስተምሩ ይገባል ብለዋል።
ይህንን ስብሰባ የምናዘጋጀው ኢትዮጵያዊነትን በሚመለከት ባለፉት ጊዜያት ውስጥ ስለ ኢትዮጵያዊነት የተሳሳተ ታሪክ የተሳሳተ ትንተና ስለሚደረግ ያንን ቋቋምና ትክክለኛውን ታሪክ የሚያስረዳ የተለያዩ ምሁራኖች ከየቦታው እያመጣን ጥናታቸውን ምርምራቸውን እንዲያቀርቡ የምናደርግበት ነው። ይህንንም ስናደርግ አሁን አራተኛ ጊዜያችን ነው እና ያለፉት ሁለት ሲምፖዚየሞች በጆርናል ኦፍ ኢትዮጵያን ስተዲስ ታትመው ወጥተዋል። ለሽያጭም አሉ። በአሁኑ ጊዜ ጥሩ ጥሩ ጽሁፎች አቅጣጫ አመላካቸው የሆኑ በተለያዩ ጉዳዮች ላይ ትምህርት የሚሰጡ ጽሁፎች አሳትመን ወጥተናል። ወደፊትም እንቀጥልበታለን ብለን እንገምታለን።
ውይይቱ ለየትኛውም ምሁር ክፍት ነበር ያሉት ዶክተር እርቁ
ሲምፖዚየሙ ለማንኛውም ሰው ክፍት ነው። በማስታወቂያ እናወጣለን። የተወሰኑ አርዕስቶች ላይ ጽሁፍ የሚያቀርቡ እንጠይቃለን። በዛ መሰረት ጽሁፍ እናቀርባለን ብለው የተዘጋጁ ምሁራን ይመጣሉ እና ለማንም ቢሆን ክፍት ነው። ዋናው ነገር ግን እኛ አብዛኛውን ጊዜ ትኩረት የምንሰጠው የተሳሳተ አስተሳሰብ፣ የተሳሳተ አመለካከት አለ፣ ያ መታረም አለበት የሚሉት አካባቢ እናመዝናለን። በተረፈ ግን ለማንኛውም በሩ ክፍት ነው።
የተሳታፊዎቹ ቁጥር በጣም አነስተኛ የነበረ ቢሆንም በውይይቱ ላይ የተለያዩ አከራካሪ የኢትዮጵያ የፖለቲካ ታሪኮች ተነስተዋል።
ከዚሁ ከፖለቲካ ባህላችን አንጻር ጽንፈኝነት ማይ ዌይ ኦር ዘ ሃይዌይ የሚለው አመለካከት ልክ አይደለም። ለዚህ ጽንፈኝነት መንስኤው ምንድን ነው የሚለው አንድም የሀገራችን ችግር በደንብ ካለመረዳት፣ ሌላው ግን በኢትዮጵያ ውስጥ ለመሆኑ ሲቪል ዲስኮርስ የሚባል ነገር እንደ አውሮፓውያኑ አለ ወይ የሚል ነው። ዝም ብለን ስናየው እኛ ንጉስ ይሞታል፣ ንጉስ ይተካል ነው። ንጉስ ሲሞት ስማ ስማ መስሚያ ይንሳህና ያለንም እኛ የሞትንም እኛ ጥና ጥና ባለህ ጥና ነጋዴም ነግድ ገበሬም ምረስ ጥና እርጋ ይባላል። ይሄ ምን ማለት ነው? ስልጣን እንዳታስባት፣ ምንም የሚያገባ የለም። ገበሬም ያው ገብረህ ኑር፣ ነጋዴም ያው ነግደህ ኑር፣ ከዚህ ውስጥ የለህበትም እንደማለት ነው። ስለዚህ ያ ባህል ነው እየተንከባለለ የመጣው እና ስልጣን ላይ የወጡ ሰዎችን አንጠይቅም። መጀመሪያ አንድ ሰው ስልጣን ሲመጣ ትናንትና አውቀው ከሆነ ማሸርገድ እንጀምራለን። የኢትዮጵያ ህዝብ ባለስልጣን ያባልጋል።
ዶክተር ሰለሞን አዲስ ጌታሁን፣ አቶ ጌታሁን መስፍን፣ ዶክተር ኃይሌ ላሪቦ ከጽሑፍ አቅራቢዎቹ የተወሰኑት ነበሩ። ከተሳታፊዎቹም ጥያቄ ቀርቦላቸዋል።
በህብረተሰባችን መካከል ኢትዮጵያውያን እንዳይከባበሩ እንዲጎዱ አንዱ እንደምንስል ቆጠሪ የተደረጉ ነገሮች አሁን ላለው ለዚህ የዘር ፖለቲካ፣ የብሔር ፖለቲካ፣ የመጠፋፋት ፖለቲካ የህዝቡ ቀን በቀላሉ እጁን ሰጥ ማድረጉ እንዴት ነው ማስተካከል የሚቻለው?
በእኔ እድሜ እንግዲህ ሶስት መንግስት አይቻለሁ። በዚህ ሶስት መንግስት ውስጥ ሶስት በትንሹ ማለት ነው ሶስት የተለያዩ አይነት የፖለቲካ የማህበራዊና የኢኮኖሚ ቀውሶች ውስጥ አልፋለች ሀገራችን። አንደኛውን ችግር ሳንፈታው መፍታት አይደለም ሳንረዳው በላዩ ሆኖ አሁንም ድረስ ከአንድ ችግር ወደ ሌላ ችግር እየወረደ ስለ ኢንስቲትዩሽን ቢልዲንግ ረጋ ብሎ ማሰብ የተቻለበት ዘመን አልነበረም ባለፉት ጊዜያት።
እኔ አጭር ጥያቄ ነው ዶክተር ኃይሌን ነው የምጠይቀው። በአጠቃላይ በኮንቴምፖራሪ የኢትዮጵያ ታሪክም ላይ ይሁን ከዛ በፊት ያለው በተለይ ደግሞ ይሄ ኢትኖ ናሽናሊስት ሙቭመንቶች አማራውን ብሌም አድርገው የሚነሱበት ነገር አለ ለብዙ ነገር እና ያንን ነገር ለማስተካከል እንደ ታሪክ ተመራማሪነቶት ኤቪደንስ ላይ የተመሰረተ መክንዮ በመጠቀም ያንን ነገር ዲፌንድ ያደርጋሉ ይሄ ሁላችንም ችግር እንደነበር እና የአማራው በዋናነት የሚነጣጠርበት ነገር ትክክል እንዳልሆነ እና ያንን ነገር ዲፌንስ ያደርጉ ብዙ ጊዜ ሰማለሁ እና እኔም የምጋራው ነው ብዙ ሰውም ይጋራዋል። በርግጥ ግን አሁን ላይ ያለውን ነባራዊ ሀቅ ስንመለከት ለምሳሌ የአማራ ብሔርተኝነት እጅግ በጣም እያደገ ያለበት እናገኘዋለን እና አንዳንዱ መልካም ነገር ነው አስፈላጊ ነገር ነው ብሎ ያምንበታል። ኢትዮጵያዊነትን እስካሁን ድረስ መከታሁን ያቆየውም እዛ አካባቢ ያለ ነገር ስለሆነ ብሔርተኛ የሆነ መሄዱ ደግሞ ስጋትም አለው የሚሉም ደግሞ አይታጡ። እርስዎ በዚህ ጉዳይ ላይ ያለዎት አመለካከት ምንድን ነው?
ኢትዮጵያውያን አሁን ያሳዩት ሁናቴ ለእኔ በጣም የሚያሳዝን ነው። ዲፊቲዝም ይባላል። ዲፊቲዝም ምንድን ነው? ተሸናፊነትን ተቀበልን ማለት ነው። ይህንን ስርዓት እንደ መዋጋት የለም ኢትዮጵያ መሆን የሚገባት በዚህን መልክ ነው ብለን ከመዋጋት ይልቅ አይ በቃ ስርዓቱን እንቀበልና እኛም አብረን እንደሌላው እንዋቀር ነው ያልነው። የዚህን መንግስት ፍልስፍናና የክፍፍል ስርዓት የጎሳ ስርዓት ተቀብለን እኛም በዛው መልክ እናድርግ ነው አለ። በዛ ያሳዝናል። ግን ሌላ ምርጫ ስለሌላቸው በአማራ ብሔረሰብነት ከተዘጋጁ ሌላ ምርጫ ስለሌላቸው እኔ የሚቃወምበት ምክንያቱ የለም። ምክንያቱ ምን ያልተሰደድኩም ግን ስለተሰደዱ በጣም አዝናለሁ።
አስተባባሪው ዶክተር እርቆ ይመር ለውይይት የተመረጡትን ሀሳቦች አስቀምጠዋል።
ትክክል ለማካሄድ አቅምና ጉልበት ያንሳቸዋል እና ኮሊሽን እንዴት ነው የሚመሰርቱት የሚለውን ዘዴውንና ጥበቡን ምን መደረግ እንዳለበት የሚያስረዳ ነው። ሌላው ደግሞ ኢትዮጵያ ውስጥ ቅራኔ በሚነሳበት ጊዜ ህዝብ ለህዝብ ዴቨሎፕ የተደረጉ ብዙ የሽምግልና የቅራኔ መፍቻ መፍትሄዎች አሉ። እነዚህ ትራዲሽናል የሆኑ ቅራኔ መፍቻ ዘዴዎች ምን ምን ናቸው? እስከ ዛሬ ድረስ ህብረተሰቡ ሲጠቀምባቸው ነበረ እና እንዴት አድርገን እናዳብራቸዋለን? አሁንስ ለአሁኑ ሁኔታ ይረዳሉ ወይ የሚል እንደዚሁ የምርምር ጽሑፍ ይቀርባል። ሶስት አምስተኛ ደግሞ እርግጥ የሲቪክ ኤጁኬሽን የዜጎች ትምህርት በጣም በጣም ኢምፖርታንት የሆነ ነው። የዜጎች ተሳታፊነትን ለማሳደግ ዲሞክራሲ ስርዓት ለማምጣት ለመገንባት የሲቪክ ትምህርት በጣም አስፈላጊ ነው።
ስለ ኢትዮጵያዊነት የተላለፈው የተሳሳተ መረጃ ውይይት ተደርጎበት ሊታረም ይገባል ብለዋል ምሁራኑ። እኛም የተነሱትን ሀሳቦች መርጠን በሀሳቡ ከማይስማሙት ጋር ለውይይት እንጋብዛቸዋለን ብለናል። በቀጣይ
አመሰግናለሁኝ ጽዮን ለዝግጅቱ። ወደ ተከታዩ ቅንብር እናልፋለን። በድምፅ ላይብረሪ የታፈኑ ድምፆች
ከንጉሴ አክሊሉ ጋር እንተዋችኋለን። ለአስሮች ዓመታት ወደ ኋላ እየተጓዘ ደግሞም ወደ ዘመናችን እየተመለሰ የተጨቆኑ፣ የታፈኑ፣ የተረሱ እያለ የገለጻቸውን ድምፆች እየተቀኘባቸው ያስታውሰናል።
ኢህአዴግ ፖለቲከኞችን ካላሰረ እንዳይኖር ንግርት ይኖርበት እያልኩ አስብ ነበር። ተፈጽሞ ሲሆን ንግርቱ ዘንድሮ መፍታት የጀመረው አገር ምድሩን አስሮ በሰዎች መፈታት በጣም ተደስቼ አንድ ሌሊት ነጋ እንቅልፍ ረስቼ ገና እንዳልተፈቱት እንደነዚያ እስረኞች ታፍነው የቀሩ አሉ ብዙ ድምጾች ማስረጃ የሚሆኑ መሪ ንግግሮች በቲቪ አርካይቭ ታሪካዊ ምስሎች የሪል ሸክላ ካሴት የሲዲ ዘፈኖች የትንቢት ቅኔዎች ብሶት ገላጭ ግጥሞች ውይይት መልእክቶች የታፈኑ ቀልዶች ብዙ ታሪኮችን ስለሚያስታውሱ እውነቱን ይንገሩን ከስር ይመለሱ። እንደው ጉም ጉም ሲል እስኪያጫውቱት ካሳን እሱ ስለነበር እንቅልፍ የሚነሳን።
እንደው ጉም 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 እንደው ጉም 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 አሜታ በዛብኝ ጉም ጉም ጥርጥርኝ ባንቺ ጉም ጉም አልቀረም መውደዴ ጉም ጉም አልማዝ ፍቅሬን እንጂ።
ኩኩሉ አለ ዶሮ ምን ይሰማ ይሆን ጆሮ ዘንድሮ ብላለች ብዙ ነሽ ዘፈኗ ይፈታ እንበላት እንዴን ነሽ። ሐሰት ለመናገር አትሻም ላሴ ለእውነት ሞታለሁ አልሳሳም ለነፍሴ ብሎ ለዘፈነው ጥላሁን ገሰሰ ለእኛም ይመስለኛል ጊዜው የደረሰ።
ውሸት ለመናገር አትሻም ላሴ
ሁሉንም ማዳመጥ ይገባል ባንክሮ ዘንድሮ 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 የስንቱ ተወርቶ የስንቱ ተነግሮ
ዘንድሮ 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 የስንቱ ተወርቶ የስንቱ ተነግሮ ዘንድሮ በማደሩ ተዋሃደና መጥቶ ከደና ጋር ተማታብለና ብዙ አመቶች አልፈው ዛሬ ነካልና ያስቀን ጀመረ እግራ ገባንና
እነዚህ ዘፈኖች በደርግ ታሰሩ ኢህአዴግ ሲገባ ተፈተው ሲኖሩ እሱም አሰራቸው ላይብረሪ ቀሩ። ድምፅ ላይብረሪ ብዙ ሚስጥር ያዝክ አንተነህ አዝማሪ። አለብኝ አደራ አለብኝ አደራ ለዚያች ለባንዲራ ብላ ነበር ሽሽግ በወታደራዊ ደርግ ታማ በሆስፒታል ስትዘፍንልን በወግ እሷንም እንስማት ዘፈኗ አይታሸግ አለብኝ አደራ። እስኪ ተያያዙ ይያያዝ እጃችሁ በልዩነታችሁ አለበለዚያማ በምን ይታወቃል እኛን መውደዳችሁ። ይህም ከታሰረ አመታት አለፉት ከመ ይስራኤልነ አጣዊነ በሉት መቼም ደስ ይለኛል መናገር በቅኔ ያውም በዘመኔ ያየሁትን ባይኔ ለታፈኑ ድምጾች አንደበት መሆኔ በሰኔ ነግበኔ እናንተም አስታውሱ የተረሳ እንደኔ
ንጉሴንም እናመስግንና ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። እስከ ማጠቃለያው ከንጉሴ የመጨረሻ ትውስታ ሲሆን
ጃስ ተሰርያል።
ቴዲን ይዘን እንዝለቅ።
መልካም ማዳመጥ ይገባል ባንክሮ ዘንድሮ 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 የስንቱ ተወርቶ የስንቱ ተነግሮ
ዘንድሮ 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 የስንቱ ተወርቶ የስንቱ ተነግሮ ዘንድሮ በማደሩ ተዋሃደንና መጥቶ ከደህና ጋር ተማታብንና ብዙ ዓመቶች አልፈው ዛሬ ነካንና ያስቀን ጀመረ እግራ ገባንና
እነዚህ ዘፈኖች በደርግ ታሰሩ ኢህአዴግ ሲገባ ተፈተው ሲኖሩ እሱም ማሰራቸው ላይ
We'll be right back.
ዝግጅታችን ለዛሬ ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ
አዘጋጅና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና አደሩ።